Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሐሙስ የካቲት 11 2013 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ጥንቃቄዎች ይዘን ፕሮግራማችንን ጀምረናል። በቅድሚያ በምሽቱ ከሚኖሩን ፕሮግራሞች መሃል ጥቂቶቹን እናስተዋውቃችሁ።
ሲኖሩ ለየተሻለ ስራ እየሰሩ ያሉ ወጣቶችን በምናሳይበት ጊዜ ሌሎች ወጣቶች ደግሞ ተነሳሽነት ላይ ይፈጠራል ብለን ስለምናስብ ይህንም ትልቅ ፋይዳ አለው ብለን እናስባለን።
በወጣቶች ላይ የሚያተኩር የበይነ መረብ መጽሔት እያዘጋጀ ለአንባቢያን እያቀረበ የሚገኘውን አብዱል አዚዝ ዩሱፍን የሰማችሁት የምሽቱ እንግዳችን ነው።
ጥር 1 2021 ላይ ሐኪም ቤት እንደተናገረኝ ተሰማኝና ቫይረሱን ተጠቃው ባኪሞች ተነገረኝ። ከዛ ያው ያዘን ወደ ቤት ተመለስኩ ማለት ነው።
አሁን ደግሞ የሰማችሁት በኮሮና ቫይረስ ተይዞ ያገገመ ወጣት ነው። ሞቲ አበልቲ ይሰኛል። ለቫይረሱ እንዴት እንደተጋለጠና በአጠቃላይ በህብረተሰቡ ዘንድ ስለሚታየው መዘናጋት ውይይት ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮች ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ አሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኞች። አድማጮች እንደምን አመሻችሁ። የጌዲዮ ህዝብ ለአባገዳቸው የበኩር ስጦታ በመስጠት ማጋኖን ወይም ፈጣሪያቸውን የሚያመሰግኑበትና ከዘመን ዘመን መሸጋገራቸውን የሚያበስሩበት ዳራሮ የተሰኘ የአዲስ አመት ማብሰሪያ በዓል ዛሬ በዲላ ከተማ ተከብሯል። በበዓሉ የኢትዮጵያ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው፣ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው፣ የአክቲቪስት የሰብአዊ መብት ተሟጋች የግሎባል አሊያንስ ዳይሬክተር ዶክተር ታማኝ በየነ እንዲሁም ሌሎች የመንግስት የስራ ኃላፊዎች ተገኝቷል። ዘገባውን ያደረሰን ዮናታን ዘብዴስ ነው። የሶማሊያ መንግስት ከአልሻባብ የሚቃጣበት ጥቃት እያየለና በዚያች ሀገር ያለው የአሸባሪዎች ጥቃትን ለመከላከል በአካባቢው የተሰማሩት የዩናይትድ ስቴትስና የአፍሪካ ህብረት ኃይሎች የሰራዊት ቁጥርን ለመቀነስ እየተዘጋጁ ባሉበት ሰዓት በህቡ የጸጥታ ማስከበር ስራ የሚሰሩ ወታደራዊ ምልምሎች ለስልጠና ወደ ኤርትራ ተልከዋል። ወታደሮቹ ከኢትዮጵያና ከኤርትራ ሰራዊት ጋር በመሆን በትግራዩ ግጭት ላይ ተሳትፈዋል በሚል በቅርቡ በማህበራዊ ሚዲያ ላይ የተሰራጨው ያልተረጋገጠ ዜና ለስልጠናው የተለየ ትኩረት ጋብዟል። ይሁንና የሶማሊያና የኢትዮጵያ መንግስት ባለስልጣናት ጉዳዩን መሰረተ ቢስ ነው ሲሉ ውድቅ አድርገውታል። የአሜሪካ ድምጽ ያነጋገራቸውና ልጆቻቸውን ለስልጠናው ወደ ኤርትራ የላኩ ወታደር ወላጆችም በተለያዩ ጊዜያት ልጆቻቸውን ማነጋገራቸውና እነሱም ሆኑ ባልደረቦቻቸው በተባለው ውጊያ ላይ ያለመሳተፋቸውን የሚገኙትም በኤርትራ መሆኑን እንዳረጋገጡላቸው ተናግረዋል። የተባበሩት የአረብ ኤሚሬቶች በየመን የእርስ በርስ ጦርነት የነበራትን ተሳትፎ ማቆሟን ተከትሎ በኤርትራ አሰብ ላይ የነበራትን ወታደራዊ መደብ በከፊል እየነቃቀለች መሆኗን የሳተላይት ምስሎች ማሳየታቸውን አሶሺየትድ ፕሬስ ዘገበ። ኤሚሬትስ በየመኑ ጦርነት ከሳውዲ መራሹ ጥምረት ጎን ሆና በኢራን ከሚታገዙት ከሁቲዎቹ ሽምቅ ተዋጊዎች ጋር ስትዋጋ ቆይታለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም መስከረም ወር ላይ አሰብ ላይ በገነባችው ወደብና የአውሮፕላን ማረፊያ እንዲሁም መንደርደሪያ ከባድ መሳሪያዎችና የሱዳን ወታደሮችን ወደ የመን ለማጓጓዝ ተጠቅማበታለች። ሀገሪቱ ከየመኑ ጦርነት መውጣቷን ተከትሎ አሰብ ላይ ካላት ወታደራዊ ሰፈር መሳሪያዎችን ነቃቅላ ማንሳቷና አዲስ የተገነቡ ጣቢያዎችን ጭምር ማፈራረሷን የሳተላይት ምስሎቹ እንዳመለከቱ የአሶሺየትድ ፕሬስ ዘገባ አስታውቋል። ዘገባው በተጨማሪም ለኤሚሬትስ ባለስልጣናት ላቀረበው ጥያቄ መልስ እንዳላገኘም አስታውቋል። አሶሺየትድ ፕሬስ በተጨማሪም ለኤሚሬትስ ባለስልጣናት ላቀረበው ጥያቄ መልስ እንዳላገኘም አስታውቋል። በአሰብ ወደብ እንድትጠቀም የ30 ዓመት ኮንትራክት ከሰጠቻት ከኤርትራ በኩልም ምላሽ ለማግኘት ዋሽንግተን ለሚገኘው ኤምባሲዋ ላቀረብነው ጥያቄ መልስ ለማግኘት አልቻለም ብሏል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁንም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ሎላይን ወጣቶች ላይ የሚያተኩር የበይነ መረብ ላይ መጽሔት ነው። ወደ 10 ቅጾችን እስካሁን ላምባቢያን ያበቃው ዲጂታል መጽሔት ተሰጥቶ ያላቸውን ወጣቶች ላምባቢያን በማስተዋወቅ ወጣቶችን የሚመለከቱ ጉዳዮችን በማንሳት ላምባቢያን እያደረሰ ይገኛል። የመጽሔቱን ድረ ገጽ የቃኘው ሀብታሙ ስዩም ስለ መጽሔቱ የበለጠ ለማወቅ ከአዘጋጁ አብዱላዚዝ የሱፍ ጋር ቆይታ አድርጓል። ወደዛው እንለፍ።
አብዱላዚዝ የሱፍ እባላለሁ። በሎላይን መጽሔት ውስጥ የገበያ አማራጮችን የመፈለግና የተለያዩ መንገዶችን የማገናኘት ስራ ነው የሚሰራው።
መጽሔታችሁ ወጣቶችን የሚመለከቱ ርዕሰ ጉዳዮችን ለማነሳሳት እንደተጀመረ ሰምተናል። ምን አይነት ርዕሰ ጉዳዮችን አንስታችኋል? ምን አይነት ጉዳዮችንስ ለወደፊቱ ለማንሳት አስባችኋል?
አዎ፣ አሁን እኛ መጽሔት ሲጀመር ከመጀመሪያው ሐሳቡ ወጣቶችን አላማ አድርጎ የተመሰረተ ነው። ዋናውም ከሄዳችንና አለማችን የተለያዩ ስራዎችን የሚሰሩ አዲስ ዘርፎች ላይ የተሰማሩ እንዲሁም በሙያቸው ጥሩ ደረጃን የደረሱ ወጣቶችን ለማቅረብና ለሌላው ወጣት አርያ እንዲሆን ከነሱም የሚማረውንም ነገር ለማሳየት አስበናል። ምን የጀመርነው መጽሔት ነው። ከዛም በኋላ የተለያዩ ሰዎችን በጣም ደግሞ በብዛት እንትን የምንገፋው ይሄ የጥበብ ክፍል ላይ ያሉ አዳዲስ ዘርፎች ላይ ያሉ የመጡ ወጣቶችን ስራቸውን ማሳየትና ከህዝብ ጋር ማስተዋወቅ እነሱን ማቅረብ ነው። ከዛም በተጨማሪ የተለያዩ ከስብዕና ጋር ግንባታ ጋር የተያያዙ የተለያዩ እንትኖች አሉ። እነሱን አንቀጾችንም እያቀረብን ከተለያዩ አብረውን የሚሰሩ የተለያዩ ወጣቶች አሉ። ከነሱ የሚመጣውን መልሰን ለአንባቢዎቻችን እናደርሳለን ማለት ነው።
ብዙ ጊዜ መጽሔቶች በወረቀት ህትመት ነበር የሚቀርቡት። የእናንተ ለየት ባለመልኩ በኢንተርኔት ላይ የሚነበብ ነው፣ በማህበራዊ ሚዲያ በኩል ደግሞ የሚሰራጭም ነው። ይህን ለማድረግ ለምን እንደፈለጋችሁ በጥቂት ውስጥ ይንገረን።
ዋናው ወደዚህ የሄድንበት ምክንያት አብዛኞቹ አሁን ለምሳሌ በወረቀት ታትሞ የሚወጡ የነበሩ መጽሔቶችንም ስናያቸው ሰው በወረቀት የማንበብ ፍላጎቱ ከቀን ወደ ቀን እየቀነሰ ነው የመጣው። እነሱም አንባቢዎቻቸው በጣም እየቀነሰ ተመልክተናል። በአንጻሩ ደግሞ ኢንተርኔት ላይ ያሉ አብዛኛው ሰው ስልኩ ላይ ነው ረጅም ጊዜውን የሚያሳልፈው። ያንን ኦዲየንስ ስልኩ ላይ የሚያሳልፈውን ወጣት፣ በተለይ ደግሞ ወጣቱም ስለሆነ ስልኩ ላይ የሚያሳልፈውን እንደዚህ አይነት የተቀናጀን ኦርጋናይዝድ የሆነን አንቀጾች ወይም ይሄ ኮንቴንትን ወደ እነሱ ለማድረስ ታስቡ የተዘጋጀ ነው። ያ ደግሞ የተሻለ የሚሆነው ዲጂታል በመሆነ ኢንተርኔት ላይ መገኘት በሚችል መልኩ እንዲሆን አስበን ያዘጋጀነው ነገር ነው።
ይህንን መጽሔት በማዘጋጀት ሂደት ውስጥ ምን አይነት ፈታኝ ነገሮች ገጥሟችኋል? በምን መልኩ ውስጥ እየፈታችኋቸው ነው?
አዎ፣ አሁን የመጀመሪያው ችግር የነበረው ሁላችንም በተለይ በጀመርንበት ጊዜ የዩኒቨርሲቲ ተማሪዎች ነበርን። ስለዚህ የቢሮ ኪራይም አልነበረም። በዛ ላይ ደግሞ የኮሮና እንትን ስርጭት በጣም የሚያስፈራበትና ከፍተኛ የነበረ ጊዜ ሁላችንም ቤት በነበርንበት ጊዜ የተጀመረው። ስለዚህ በዛ ሁኔታ አብረን ለመስራት ተቸግረን ነበረ። ግን ይኸው ኢንተርኔቱን ተጠቅመን ራሱን ሁላችንም በየቤታችን ሆነን የምናገኛቸውንም ማውራት ያለብንም ሰዎች ቤታቸው በሆኑበት አማራጭ ለማግኘት ሞክረናል። አሁንም ደግሞ ከተለያዩ ሰዎች ጋር በጋራ በመሆን እያሰፋን የይዘታችንን አይነት ለማስፋት እየሞከረን ነው። በቪዲዮ የተለያዩ አይነት ለማዘጋጀት እየጣርን ነው። ከተለያዩ እኛን መርዳት የሚፈልጉ አብረውን መስራት የሚፈልጉ ሰዎች ጋር ሆነን እነሱን አልፈን የተሻለ ጥራት ያለውን ኮንቴንት ለአንባቢዎቻችን ለማቅረብ እየሞከርን ነው።
ሎላይንን የመሰሉ ወጣቶች ላይ ያተኮሩ መጽሔቶች ተሰጥኦ ያላቸውን ወጣቶች በማስተዋወቅ ረገድ ስላላቸው ፋይዳ ያለህን ሀሳብ እስቲ ያጋራል።
አዎ፣ አሁን ለምሳሌ እኛ የምናደርገው አንዱ የተለያዩ ተሰጥኦ ያላቸውን ሰዎች ለብዙ ሰው እንዲደርሱ ማድረግ ነው። ይሄ የሚጠቅመው ተሰጥኦ ያላቸው ወጣቶች በብዙ ጊዜ የሚያገር ችግሩ ምንድን ነው? ለገበያቸው ይሁን ለኦዲየንሳቸው የመድረስ ችግር አለ። ስለዚህ ያንን በመሀል ያለውን ጋፕ መሸፈን አለበት ብለን እናስባለን። ስለዚህ እነዚህን ወጣቶች የሚፈልጉበት ቦታ የሚፈልጉበት ኦዲየንስ ጋር ለማድረስ በጣም ትልቅ ሚና አለን። ሁለተኛው ደግሞ እነዚህ ተሰጥኦ ያላቸው ወጣቶች ሌሎችን ደግሞ እዚህ ስራ ላይ ያልገቡትን ኢንስፓየር ያደርጋሉ ብለን እናስባለን። ተነሳሽነት ይፈጥራሉ ብለን እናስባለን። ስለዚህ እነሱም ደግሞ እያመጣን በየወሩ ለየት ያለ ስራ እየሰሩ ያሉ ጥሩ ስራ እየሰሩ ያሉ ወጣቶች እንደምናሳይበት ጊዜ ሌሎች ወጣቶች ደግሞ ተነሳሽነት ላይ ይፈጥራሉ ብለን ስለምናስብ ይህንም ትልቅ ፋይዳ አለ ብለን እናስባለን።
እጅግ በጣም አመሰግናለሁ አብዱላ አዚዝ። የተለያዩ ማህበራዊ መገናኛዎችን በመሰራጨት ላይ ስለሚገኘው ሎላይን የወጣቶች መጽሔት ስላውግሃን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
መልካም ምሽት። እኔም በጣም አመሰግናለሁ ስላቀረባችሁ።
ሀብታሙንና እንግዳውን አብዱላዚዝ ዩሱፍን እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ቀጣዩ ፕሮግራማችን ሁለት ወጣት ስራ ፈጣሪ ወጣቶችንና ስራቸውን አስተዋውቀናል። ሉሲ ፍራግናንስ ኢትዮጵያዊ የሆነ ማዓዛ ያለው የሽቶ ማምረቻ ድርጅት በኤዶን በቀለና ሰናይት ዳንኤል አማካኝነት ስራ ከጀመረ 3 ወራት ተቆጠሩ። ከዩኒቨርሲቲ ከተመረቁ 4 አመታት ያስቆጠሩት ሁለቱ ጓደኛሞች ከተፈጥሮ ግብአቶች የተመረቱ ሃይላንደርና ኢቮልቭ የተሰኙ የወንድና የሴት ሽቶዎችን ለገበያ አቀርበዋል። ሉሲ ፍራግናንስ ከሽቶ በተጨማሪም ባለማዓዛ ሻማ የሚያመርት ሲሆን በቅርቡ ሌሎች የቁንጅና ምርቶች ለገበያ የማብቃት ህልም ይዘው እየተንቀሳቀሱ ይገኛሉ። ወጣቶቹ የሽቶ ምርቶችን ለገበያ ለማቅረብ ሙሉ ለሙሉ ተፈጥሯዊ የሆኑ ዝባድ፣ እጣንና የተለያዩ አበቦችን ይጠቀማሉ። ከወጣቶቹ ጋር ቆይታ ያደረገችው ኤደን ገረመውናት እንደሚከተለው ታቀርባለች።
ኤዶም በቀለና ሰናይት ዳንኤል ከልጅነት ጀምረው አብረው የተማሩ አብራደግ ጓደኛሞች ናቸው። የሁለተኛ ደረጃ ትምህርታቸውን ጨርሰው ወደ ዩኒቨርሲቲ ሲዘልቁ ኤዶም ባዮኬሚስትሪ ለማጥናት ወደ ውጭ አቀናች። ሰናይትም የንግድ ስራ ትምህርቷን ቀጠለች። ከአራት አመታት በፊት ትምህርታቸውን ሲያጠናቅቁ ደግሞ የተገናኙት ወጣቶቹ ታዲያ የሁለቱንም እውቀት ያጣመረ ስራ አንድ ላይ ለመስራት በመወሰን ጥናት ይጀምራሉ። ሰናይት አጀማመራቸውን እንዲህ ታስታውሳለች።
ሁለታችን ያሽቶ ላይ ፍቅሩን ስለነበረን ከዛ ነው ወደዛ የገባነው። ይሄውም ዛሬ ነው ስፔሻላይዝ ያደረገችው ባዮኬሚስትሪ ላይ ነው። ከዛ ነው ሐሳቡ የመነጨው። ካለን ፍላጎት አንጻር ነው። አዲስ ነገር ኢትዮጵያ ውስጥ የሌለ ነገር ሀገራችንም ወር ዙሪያ ላይ ብናወጣ ብናስተዋውቅ ሪሶርሱም ስላለ እዚህ ሀገራችን ውስጥ በዛ አካባቢ ነው እንግዲህ ጥናቱን ስናደርግ እዚህኛው ላይ ያረፍነው ማለት። ሀገራችን ላይ የሌለ ነገር አዲስ ነገር ምንድን ነው የሚለው ነው ሞር የያዘን ነገር። ተቀባይነት ይኖረዋል አይኖረውም የሚለው ነገር ሁሌም ከጭንቅላታችን ጀርባ ይኖራል። ግን ወደፊት እንድንሄድ እንድንጓዝ ሁልጊዜ የሚገፋን ነበር። ምን እንስራ ሀገራችን ሊያስተዋውቅ የሚችል ለየት ያለ ፕሮዳክት፣ ልዩ ነገር ምን እንስራ የሚለው ነው።
ሰናይት ከሰው ሰራሽ ግብአቶች የተሰሩ ሽቶዎችን ስትጠቀም ሰውነቷ እንደሚቆጣ ትናገራለች። ይሄና ግማሽ አመት የፈጀው ጥናት ታክሎበት ሉሲ ፍራግራንስ ሙሉ ለሙሉ ተፈጥሯዊ ግብአቶችን የሚጠቀም ሽቶ እንዲያመርት መወሰናቸውን ሁለቱም ይናገራሉ። ጥሪን ከተሰኘው እንስሳ የሚገኘውን ዝባድ፣ የአበቦች መዓዛና እጣንን ለግብአትነት ለመጠቀም የወሰኑ ሲሆን ከህንድ ሀገር እንደሚያስገቧቸውና ሂደቱም ፈታኝ እንደሆነ ቀማሚዋ ኤዶም አስረዳለች።
ትንሽ ለየት የሚያደርገው ያው የተፈጥሮ ሽቶ ብዙም አልተለመደም ኢትዮጵያ ውስጥ። ግን አንዳንድ ሰው የማይስማማው ሰው አለ። ለምሳሌ እነዚህ ከውጭ የመጡ ሽቶዎችን እነዚህ አርቲፊሻል የሆኑት ማለት ነው እና እድሉን አለማግኘት ነው የተፈጥሮ ሽቶ አለማግኘት ብሩ እና ይህንን በማሰብ ነው። በግብአት ብዙ ሽታዎችን እንጠቀማለን። የጽጌረዳ አበባ ለምሳሌ አንዱ ነው። ጥሬም እንጠቀማለን። ሌሎች አሉ ብዙ ናቸው። ጽፋቸዋለን የምንጠቀማቸውን ነገሮች እንዳለ ከፕሮዳክታችን ጋር አንድ ላይ አለ። እንግዲህ ሽቶ እንደ መጠጥ ሁሉ መቆየት ይኖርበታል ሲሰራ እና መጀመሪያ ኦይሎቻችንን ነው ያገኘነው። መጀመሪያ በትንሹ ነው የሞከርነው። ከዛ በብዛት አስመጣ። ከዛ በኋላ ያለው ነገሮችን ማቀላቀል ነው። ከዛ ወደ ስንት 2-3 ወር ያው እንግዲህ ከተሰራ ጀምሮ እስካሁን አለ ብዙ ጊዜ ቆይተናል ማለት ነው። ግን እነዚህ ይሄ ከሽቶ ከመስራቱ ውጪ ይሄ ቢሮክራሲ ትንሽ ይከብዳል። ፈቃዶች ማውጣት እንደዚህ እንደዚህ ያሉ ነገሮች በጣም ጊዜያችን የሚጨርሱብን እነሱ ናቸው። ይህ እቃም ስናስመጣ በአብዛኛው የሚያመላልፈን ጉምሩክ መሄድ ምናምን ይከብዳል።
ሉሲ ፍራግራንስ ባለመዓዛ ሻማን ጨምሮ ለወንድና ለሴት አገልግሎት የሚውሉ የተለያዩ ጠረን ያላቸው ሽቶችን ያመረተ ሲሆን ሰናይት በምርቶቹ መካከል ያለውን ልዩነትም ታብራራለች።
መጀመሪያ ምርት ናቸው የወንድና የሴት ሽቶችን ነው። ስፕሬ እቃ ውስጥ ተደርጎ የሚሸጥ ነው። 50 ኤምኤል ነው። እሱ የወንድም የሴትም ብለን የምንሸጠው ነው። የሴቶቹ ያው ኢቮልቭ ይባላል። የወንዶቹ ደግሞ ሃይላንደር ብለን የሰየምነው ነው። ሁለቱ የሴት ለምሳሌ ለቆዳችን የምንቀባው አንገታችን ላይ ሊሆን ይችላል፣ እጃችን ላይ አሉ ቦታዎች ሽቶችን የሴት አካባቢ መቀባት አለብን ሲባል ኢቮልቭ ሙሉውን ቀን ኢቮልቭ እያደረገ ይሄዳል። ለምሳሌ እየተቀያየረ ይሄዳል ሽታው ማለት ነው። ለምሳሌ የላይ የመጀመሪያ ሽታ አለ፣ ቀጥሎ መሀከለኛው የሚሸተን ሽታ አለ፣ ከዛ ቤዝ ነው ደግሞ መጨረሻ ላይ የሚሸተን ሽታ አለ። ትንሽ ፌድ እያደረገ ወይም እየለቀቀ ሽታው ሲመጣ የሚሸተን ሽታ አለ። ያው ምን ያህል ይቆያል የሚለው እንግዲህ እኛ እንደሞከርነው ሰዎችም ተጠቃሚዎቻችንም እንደሞከሩት ከሆነ 2 ቀን ድረስ ልብስ ላይ የመቆየት ባህሪ ያለው እንዳልነው። ግን ቅድም የመጀመሪያው ኖት ወይም መጀመሪያ ላይ የሚሸጠን ቢያንስ እስከ 8 ሰዓት እንደዛ አካባቢ ድረስ ይቆያል። ነገር ግን ቅድም እንዳልነው ሽታው ለወጥ እያለ ነው የሚሄደው የሁለቱም የወንዱም የሴቱ። ከዛ በመቀጠል ሻማዎቹን ደግሞ ትንሽ ቆየት ብለን የጀመርናቸው ሽቶን ከጀመርን በኋላ ሻማዎቻችን እነሱም የተፈጥሮ ሻማዎች ናቸው። ከንብሰም ነው ወይም ቢዝ ዋክስ ነው የተሰሩት። ግብአቶቹም ያው አሁን ከምንጠቀማቸው ለሽቶች ከምንጠቀማቸው ዘይቶች ወይም የሽታ ግብአቶች እነሱን ነው የምንጠቀመው እንደ ሽታ እንዲሰጥልን ማለት ነው።
ሽቶ ማምረት ታዲያ ከውጭ ግብአት ማስመጣትን ጨምሮ የቤተ ሙከራ ሂደትን ማለፍ እንዲሁም ምርትን ማስተዋወቅ የሚጠይቅ ስራ ሲሆን፣ ለወጣት ስራ ፈጣሪ ደግሞ መነሻ ወረት ወይም ካፒታል ማግኘትም ከባድ ነበር። ከቤተሰብ ገንዘብ ማሰባሰብን ጀምሮ ስራ ከመጀመራቸው በፊት መነሻ የሚሆን ገንዘብ የሚያገኙበትን ኢንዲጎጎ የተሰኘ የቡድን ገንዘብ ማዋጫ ፈንድ ገጽ መፈለጋቸውንም ይገልጻሉ። በገጹም ላይ ስለ አላማቸው አጭር ቪዲዮ በመስራት የስራ መነሻቸውን በማሰባሰብ ወደ ሙከራ ሂደት መቀጠላቸውንም ኤዶም ትናገራለች።
ገንዘብ ያሰባሰብ ነው ከጓደኛም ከቤተሰብ እንደዚህ እንደዚህ ለመጀመር አስበናል የሚል ነገር ተናገርን። መጀመሪያ እንዲያውም ያደረግነው ከመመረታቸው በፊት ግዙን ብለን ማለት እዛ ብለን ነበር ስንጀምር ያሰባሰብ ነው ገንዘብ። ኢንዲጎጎ የሚባል ዌብሳይት አለ። ያው በሱ ገንዘብ ማሰባሰብ ያዘጋጅተን በሱ ትንሽ ገንዘብ ማግኘት ችለን ነበረ። በአብዛኛው አዲስ ምርታቸውን ለማስጀመሪያ ገንዘብ መጀመሪያ ገንዘብ ሲፈልጉ፣ ስለዚህ ምርቶቹ ከመውጣታቸው በፊት ይህን ማምረት አስበናል። ሀሳቡን ሰው የሚፈልገው አይነት ሀሳብ እንደ ኢንቨስትመንትም ስለሚቆጠር እና ሰው አይቶ ይሄ ነገር ጥሩ ሊሆን ይችላል ካለ ገንዘብ ይገዛል ማለት ነው ያንን እቃ። በዛ የኛን ሽቶዎች ከማምረታችን በፊት እሱ የገዙን ሰዎች ያንን ገንዘብ ሰጡን ማለት ነው። መጀመሪያ ላይ $1,400 እንደዚህ ዛሬ አንዳንድ ሰው ከዛም ውጭ ይሰጠናል። ግን ዛ አሁን ምርታችንን ስንጨርስ ልከርላቸዋለሁ። ሁሉ
በሰናይት ዳንኤል እና ኤዶም በቀለ የተመሰረተው ሉሲ ፍራግራንስ ብቸኛው ኢትዮጵያዊ የሽቶ ማምረቻ ሲሆን ከዚህ በተጨማሪ በቀጣይ ተፈጥሯዊ የውበት መጠበቂያዎችን ለማምረት በዝግጅት ላይ መሆናቸውንም አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዶቿን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በቀጣይ የምናልፈው ኢትዮጵያ ውስጥ ከኮሮና ቫይረስ ካገገመ ወጣት ጋር ወደ ተደረገው ቆይታ ነው። የኮሮና ቫይረስ ስርጭት ባየለባት ኢትዮጵያ የሚመከሩት የጥንቃቄ እርምጃዎችን ያለመተግበር አዝማሚያ እየታየ ስለመሆኑ ይነገራል። ይህም በቫይረሱ መያዝንና ያልተገባ ውጣ ውረድ መዳረግን እያስከተለ ነው። ለዚህ ማሳያ የሚሆነን ሞቲ አበልቲ ነው። ወጣት ሞቲ የአዲስ አበባ ከተማ ነዋሪ ሲሆን በስራ አጋጣሚ ወደ ሌላ ከተማ በሄደበት ወቅት በኮቪድ-19 ሳይያዝ እንዳልቀረ ይናገራል። የኮሮና ቫይረስ በጤናው ላይ ስለደረሰው ጉዳትና ካገገመ በኋላ ሌሎች እንዳይያዙ ስለሚያደርጋቸው እንቅስቃሴዎች ያናገረው ናኮር መልካ ነው። ሞቲ በኮሮና ቫይረስ መያዙን ከተረጠረበት ጊዜ ጀምሮ ስለነበረው ሁኔታ በማስረዳት ይጀምራል።
አመሰግናለሁ ለተሰጠኝ እድል። እንግዲህ እንዳገጣሚ ሆኖ ለስራ ምክንያት ወደ አዳማ ከተማ ከመጀመር ነበር። ዲሰምበር ወደ መጨረሻ አካባቢ
ታሳስ 2020
መጨረሻ ልክ እንደተመለስኩኝ እንትን ማየት ጀመር። እንግዲህ የቆየ ሊሆን ይችላል ጥር 1/2021 ላይ ሐኪም ቤት እንዳለብኝ ተሰማኝና ቫይረሱን ተጠቃው በሐኪሞች ተነገረኝ። ከዛ ያው ያዘንኩ ወደ ቤት ተመለስኩ ማለት ነው። ሬዲ 14 ቀን በትንሹ ቤት መቀመጥ እንዳለብኝ ተነገረኝ። ኃላፊነት እንደሚሰማው ሰው ቤት ሆኜ ሌሎችን ማዳን ከቻልኩ ሌሎችን ማትረፍ ከቻልኩ ብዬ ለስራ ባልደረቦቼም ጭምር ነግሬያቸው ራሳቸውን እንዲያስጀምሩ አድርጌያለሁ ማለት ነው።
ሞቲ፣ እስቲ ምን አይነት ምልክቶች ነበረ ያየኸው? ከዛ በኋላ ለረጅም ጊዜ ቤት እንደቆየ ነግረኸኛል እና ምን አይነት ስሜት ሲሰማ ነበር በቆይታ እንዴት ተወጣው?
መልካም ምልክቶች በርግጥ ብዙ ናቸው። ለየሰው ይለያል። ምንድነው ሰምቻለሁ። እኔ ተሰማኝ የድካም ስሜት ነው። በጣም ጉልበቴ እስኪበከፍ ማይችልም መቀመጥ አንከብደኛል። ፕላስ የራስ ጉዳት በጣም ከባድ የራስ ጉዳት ነበር። ከዛ ልቤ አካባቢ የሚሰማኝ ነገር አለ። ጉሮሮዬ በጣም በላይ ነበር። ከዛ ኮሶኩሴ ነበር። እዚህ እሱ አይችል ኦኬ በሶሻል ሚዲያም በተለያዩ አጋጣሚዎች እንግዲህ ሐኪሞችም ሲነገር እንደነበረው እንደዚህ ምልክቶች ሲታዩባቸው ሐኪም ቤት መሄድ አለባቸው ሲባል እኔ ኦልሬዲ ሄድኩኝ ማለት ነው። ከዛ በኋላ እንግዲህ ከተነገረኝ በኋላ ኦልሬዲ የነገር ቀላል ነው ወጣዋለሁ ብዬ ወደ ቤት ተመለስኩ። ቤት ቆየሁ። ቆይታዬ አራት አምስት ቀናት ባጭ የነብ ስሜት ነበረ። እሱን ተቋቁሜ ኦልሬዲ ወደ ኖርማል ሩቲን ለመመለስ ጥረቶችን ሳደርግ ነበር። እንቅስቃሴዎችን አድርገ ነበር። ቤት ውስጥ አነብ ነበር። ፊልሞችን፣ የማነቃቂያ ቪዲዮዎችን ምናምን አይ ነበር። በዛ አጋጣሚ እንግዲህ ለሰልፍ ሪፍሌክሽን ራሱ ጊዜ እንዲኖረኝ አድርጓል ያስባለሁ።
ራስን መልሰን እንድትመለከት
በአንድ በኩል ሲታይ መጥፎ ቢሆንም በአንድ በኩል ደግሞ ሬዲ ከራሴ ጋር እንደሆን ሬዲ እድል ሰጥቻለሁ እያስባለሁ።
በፌስቡክ ወይም ደግሞ በማህበራዊ ትስስር ድረገጽ ላይ ጻፍከው ነገር አንዱ ምንድነው የቃሪያና የስኳር ጣዕም ምንም አይለየም ብለሃልና እስቲ ስለዛ ነገር ንገረኝ። ስለገረመኝ ነው።
በጣም የሚያስገርመው ነገር ማለት ወይ እንዲህ ላይክ ቴስት አጣለው ያስያላክ እንደሆነ ነገር ብላሲ ምንም ስራ አቆመ። ከዛ ስፖሮሬ አካባቢ ያለውም ነገር ስራ አቆሟል። አፍንጫይም ስራ አቆሟል። ማሽተት አልችልም። ጠቅመሳል ቀምሼም የሆነ ቴስት መለየት አልችልም። እና ይሄ ነገር ምንድን ነው አልኩኝ። በቃ በጣም እንዲህ ሆናለሁ ብዬ አስቤ ማላቅም በህይወቴ። እና ለፊልም ሞክር ብዬ ስኳር ቀመስኩ። ምንም አይነት ስሜት የለው። ከዛ ቃሪያ ነበረ የሚያቃጥል ነገር ብላ ስለተባል ቃሪያ በላው። አንድ በላው ምን ያለኝ እኔ ቃሪያ በኖርማል ጊዜ ቃሪያ አልጠቀምም ለመናገር። እና አምስት ቃሪያ በተከታታይ በላው። ምን ማለት አልተሰማኝም። ጨጓራዬ እንዲያመኝ ይችላል እየፈርችላ ነበር። በጣም ገርሞኛል የተፈጥሮ ነገር።
ኮቪድ-19 በብዛት የሚያጠቃቸው የተለያየ በሽታ ያላቸው ሰዎች እንዲሁም ደግሞ እድሜያቸው የገፋ ተብሎ እየተነገረ ነበር። በዚህ ምክንያት ወጣቶች ራሳቸውን እንዳይጠብቁ ምክንያት ሆኗል ብለህ ታስባለህ? ይህ ነገር ከዛ በመነሳትስ ወጣቶች ላይ ያለውን ነገር በተለይ ደግሞ ከጥንቃቄ ጋር ተያይዞ እንዲሁም ሌሎችም የህብረተሰብ ክፍሎች ጋር ያስተዋልከው ነገር ምን ይመስላል?
እውነቱን ለመናገር ኦሬ ኮቪድ በሽታ በራሱ በጣም አስቸጋሪ በሽታ ነው። ማለት ለመጠንቀቅም አስቸጋሪ የሚያደርገው በሽታ ነው። ኦሬ ካለን የማህበራዊ መስተጋብር ፕላስ ደግሞ ከስራችን ከምናችን እጃችን ኦልሬዲ የሚንቀሳቀስ ነው። አፍንጫችንን እጃችንን ሳናግ ፊታችንን እነካለን። እዚህ ተጋላጭ ነን። ያው ደግሞ ግዴለሽነቱም አለ። የጥንቃቄ ጉድለትም ይታያል በብዛት እና ወጣቶቹ ደግሞ ኦልሬዲ እድሜያችን ገና ነው በሽታ ማለት ተጠቃሚ ነው። ይህን ነገር መቋቋም ይችላል። ከጉንፋን የዘለለ ነገር አይሆን የባሰ ነገር አይሆን ብሎ ያስባሉ። እሱ ኦሬዲ ሰዎች እንደቀላል ነገር እንዲያስቡት አድርጓል ያስባል። የሚገርመው ነገር ኦሬዲ ቤተሰቦቻቸው ያቀፉ ሰዎች ማአት እንዳሉ በብሽታው ተጠቅቶ ያዩት ሰዎች የሚመሰክሩት የሚናገሩት ነገር ሌላ ነገር ነው። በጣም ከባድ እንደሆነ ስቃዩ ራሱ ሳምባን ብቻ የሚያጠቃ አድርጎ የሚያስቡ ሰዎች አሉ። ልብን ኩላሊትን ሊያጠቃ እንደሚችል በደንብ ስላላወቁ ይመስለኛል። ይሄ ነገር ደግሞ አሻራውን አሳርፎ ራሱ የሚሄድ አይነት በሽታ መሆኑ በትንሽ አስከፊ እያደርገዋል እና ጥንቃቄ ሁለሱ ሜቢ እንደ ቀላል ከማሰብ ግድ የለሽነት። ኮንስፓይረሲው ደግሞ በብዛት አለ። በከተሞች አካባቢ ብቻ ኮንፋይንድ የተደረገ ነገር አድርጎ የማሰብ ነገር ይታያል ይባላል እና የግድ የለሽነቱ ነገር በብዛት የሚታይ ነገር ይመስለኛል።
በቫይረሱ የተጠቁ ከዛም በኋላ ደግሞ የተሻላቸው ሰዎች እንደዚህ መልእክት ቢያስተላልፉ ትምህርት ቢሰጡ ህብረተሰቡ መካከል ለውጥ ሊያመጣ እንዳይችላል ብለህ ታስባለህ? ሌላስ በተጨማሪ መደረግ አለበት የምትለው ነገር?
እኔ ላይ ሁለት ነገሮችን ብትሻል እንዳል አንደኛ እንደኔ የሚጠቁ ሰዎች ባገኙት አጋጣሚ ማስተማር ቢችሉ በሶሻል ሚዲያም በሚዲያዎችም ላይ መስፈሻቸውላቸው ያለፉበትን መከራ ያለፉበትን አስከፊ የሆነ ነገር ለሰዎች ላይ ማስተማር ቢችሉ ምክንያቱም ያለፈበት ሰው ያቋል ስሜቱን እና ለቀላል ነገር አይመለከተውም በእርግጠኝነት። እዛ ፈጣሪ ይጠብቀናል የሚለው ነገር እንዳለ ሆኖ ግን ትልቁ ነገር ራሳችን ኃላፊነታችን እንወጣ። ጓደኞቻችንን ወዳጆቻችንን ወላጆቻችንን እየጠበቅ ኃላፊነታችንን እንወጣ። ስለምታይ ብቻ የማይጎዳን እንዳይመስለን ለማለት እወዳለሁ።
ሞቴ አበልቲ ጥፋ በአርማጮች ስም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያስተናደናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። I'm living.
I'm not your enemy.